የዮሐንስ ራእይ ምዕራፍ 17 ሰባቱን ጽዋዎች ይዘው ከነበሩት ከሰባቱ መላእክት አንድ ወደኔ መጥቶ እንዲህ አለኝ፣ ና በብዙ ውሃዎች ላይ የተቀመጠችውን የታላቂቱን አመንዝራ ሴት የቅጣት ፍርድ አሳይሃለሁ። የምድር ነገሥታት ከእርሷ ጋር አመንዝረዋል፣ የምድር ነዋሪዎችም በዝሙቷ የወይን ጠጅ ሰክረዋል። ከዚህ በኋላ መልአኩ በመንፈስ ወደ በረሃ ወሰደኝ። በሁለተኛው የስድብ ስሞች በተጻፉት ሰባት ራሶችና 10 ቀንዶች ባሉት በቀይ አውሬ ላይ የተቀመጠች አንዲት ሴት አየሁ። ሴቲቱ ሐምራዊና ቀይ ልብስ ለብሳ ነበር። በወርቅና በከበረ ድንጋይ በእንቆችም አሸብርቃ ነበር። በእጇም የሚያስጸይፍ ነገርና የዝሙቷ እርኩሰት የሞላበትን የወርቅ ጽዋ ይዛ ነበር። በግንባሯም ላይ የአመንዝሮችና የምድር እርኩሰቶች እናት ታላቂቱ ባቢሎን የሚል ምስጢራዊ ነገር ያለበት ስም ተጽፎ ነበር። ያቺ ሴት በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋትም ጊዜ እጅግ በጣም ተደነቅሁ። መልአኩ ግን እንዲህ አለኝ፣ ስለምን ትደነቃለህ? የሴቲቱን ምስጢርና እርሷ የተቀመጠችበትን 7 ራሶችና 10 ቀንዶች ያሉትን የአውሬውን ምስጢር እገልጥልሃለሁ። ያየኸው አውሬ ቀድሞ ነበር፣ አሁን የለም። በኋላ ከጥልቁ ጉድጓድ ይወጣል፣ ወደ ጥፋቱም ይሄዳል። ዓለም ሲፈጠር ጀምሮ ስሞቻቸው በሕይወት መጽሐፍ ያልተጻፉ የምድር ነዋሪዎች አውሬው ቀድሞ የነበረ፣ አሁን የሌለ፣ በኋላ የሚመጣ መሆኑን ሲያዩ ይደነቃሉ። ጥበብ ያለው አእምሮ የሚፈልገው እዚህ ላይ ነው። 7 ራሶች ሴቲቱ የተቀመጠችባቸው 7 ተራራዎች ናቸው። እንዲሁም 7 ነገሥታት ናቸው። 5ቱም ወድቀዋል። አንዱ አሁን አለ፣ ሌላው ገና አልመጣም። እርሱ ሲመጣ ለጥቂት ጊዜ ብቻ መቆየት አለበት። 8ኛው ንጉሥ ቀድሞ የነበረውና አሁን የሌለው አውሬ ነው። እርሱ ከ7ቱ አንዱ ነው፣ ወደ ጥፋቱም ይሄዳል። ያየሃቸው 10 ቀንዶች ገና ያልነገሱ 10 ነገሥታት ናቸው። ነገር ግን ለአንዲት ሰዓት ከአውሬው ጋር እንዲነግሡ የመንግሥት ሥልጣን ያገኛሉ። እነዚህ 10 ነገሥታት ተመሳሳይ ሐሳብ አላቸው። እነርሱ ኃይላቸውንና ሥልጣናቸውን ለአውሬው ያስረክባሉ። እነርሱ ከበጉ ጋር ጦርነት ያደርጋሉ። ነገር ግን በጉ የጌቶች ጌታና የነገሥታት ንጉሥ ስለሆነ ድል ይነሳቸዋል። ከእርሱ ጋር ያሉት የተጠሩና የተመረጡ የታመኑም አብረው ድል ይነሳሉ። መልአኩም እንዲህ አለኝ፣ አመንዝራይቱ ተቀምጣባቸው ያየሃቸው ውሃዎች ሕዝቦችና ሰዎች፣ ወገኖችና ቋንቋዎች ናቸው። አውሬውና ያየሃቸው 10 ቀንዶች አመንዝራይቱን ይጠላሉ፣ ወደ ጥፋት ያደርሷታል፣ ራቁቷን ያስቀሯታል፣ ሥጋዋን ይበላሉ፣ በእሳትም ያቃጥሏታል። እቅዱን እንዲፈጽሙ ይህን ሐሳብ በልባቸው ያኖረ እግዚአብሔር ነው። ስለዚህ የእግዚአብሔር ቃል እስኪፈጸም እነርሱ በአንድ ሐሳብ ይስማማሉ፣ የመንግሥት ሥልጣናቸውንም ለአውሬው ያስረክባሉ። ያየሃትም ሴት በምድር ነገሥታት ላይ የምትነግሥ ታላቂቱ ከተማ ናት።